ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
አድማጮቻችን ይህ የአድቬንቲስት ዓለም አቀፍ ሬዲዮ የአማርኛ ስርጭት ክፍል ነው። አስደናቂው ልምምድ በሚል ርዕስ በአገልጋይ ውገነት ቦጋለ አማካኝነት የቀረበውን አነቃቂ መልእክት ይዘንላችሁ እንቀርባለን። ዝግጅቱ እምነታችንን የምናድስበት ለመንፈስ ቅዱስ ኃይል የምንጸልይበት ለአዳዲስ ነፍሳቶች መዳን የምንጸልይበትና የምንመሰክርበት ለክርስቶስ ምጽአት የምንዘጋጅበት ይሆናል። በመሆኑ እርሶም ተዘጋጅተው ሌሎችንም አድመው እንዲያዳምጡን እንጋብዝዎታል። የህይወት ቃል ለሁሉ
በጌታ የተወደዳችሁ የጸሎትና የቃል አገልግሎት ተካፋዮች እንደዚሁም በተለያዩ ዓለማት ሆናችሁ ይህንን ፕሮግራም የምትከታተሉትን ሁሉ የጌታ ኢየሱስ ጸጋና ሰላም ይብዛላችሁ እያልኩ የዛሬውን ቀን 3 መልእክት ይዤላችሁ የመጣሁት ውገነት ቦጋለ ነኝ ከአዲስ አበባ ኢትዮጵያ። ባለፉት 2 ቀናቶች አስደናቂ ልምምዶች ያለን ህዝቦች በሚል ዋና ርዕስ 2 ተከታታዮች አስደናቂ ልምምዶችን አካፍያችኋለሁ። አዎ ጌታን سنቀበል አስደናቂ ልምምዶችን ይሰጠናል። ዳግም የመወለዳችን ልምምድ ያስደንቀናል ወገኖቼ። እግዚአብሔር እንዴት እንዳገኘን ከዓለም መንጥቆ እንዴት እንዳወጣን በፍቅር ሰንሰለት እንዴት ወደ ራሱ እንደሳበንና እንዳስቀረን ሳስበው ይደንቀኛል። ከዚያም የራሱ ካደረገን በኋላ ደግሞ በመንፈሱ በማጥመቅ በውስጣችን በመላት በመኖር ያስደንቀናል ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ 3ኛውን አስደናቂ የክርስቲያን ልምምድ እናያለን። የመልእክቴ ርዕስ አስደናቂው ክርስቶስ ጽድቃችን ልምምድ ነው። መሪው ጥቅሳችን የተወሰደው ከሮሜ 8:3-4 ያለውን ነው። በጌታ ስም አነባዋለሁ። ህግ ከስጋ ባህሪ የተነሳ ደክሞ ሊፈጸም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን በመላእክ ፈጸመው። በዚህም ኃጢአትን በስጋ ኮነነ። ይሆም በስጋ ሳይሆን በመንፈስ በምንመላለስ በእኛ ህጉ የሚጠይቀውን ጽድቅ ሙሉ በሙሉ እንዲፈጸም ነው ይላል። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደፊትህ እንቀርባለን። እንደገና አምላክ እዚህ ለዚህ ደግሞ እንደገና ስላበቃህን ክብር ምስጋና ላንተ ይሁንልህ። እንደገና በእግሮችህ ስር እንድንቀመጥ ከቃልህ እንድንማር እግዚአብሔር ሆይ ቃልህ በልባችን ገብቶ ሊሰራ የሚችል ነውና የሚሰራው ቃልህ በውስጣችን ገብቶ እግዚአብሔር ሆይ ያስተምረን ዘንድ ይለውጠን ዘንድ ያነቃቃን ዘንድ ያድሰን ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የተሰበረውን የሚያቀናው ያ ቃልህ፣ የተጣመመውን ጌታ ሆይ የሚያስተካክለው ያ ቃልህ እግዚአብሔር ሆይ በእኔና በሚሰሙ ሁሉ ይፈጸምልን ዘንድ ይሁንልን ዘንድ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እኔንም ደግሞ መንፈስ ቅዱስህን ሞልተኝ አንደበቴን ጌታ ሆይ በመንፈስህ ቀብተህ ቃልህን መናገር እንድችል እንድትረዳኝ ጸልያለሁ። ይህ ያው ቃልህ እግዚአብሔር ሆይ በእያንዳንዱ በሚያዳምጥ ህዝብ ሁሉ ላይ መንፈስ ቅዱስህ ያርፍበት ዘንድ እነሆ ጌታ ሆይ የሚያስተውሉን ልቦናቸውን ይከፍትላቸው ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ሶስተኛው በክርስትና ህይወታችን እጅግ በጣም አስደናቂው የክርስቲያን ልምምድ የጽድቅ በእምነት አካል የሆነውን ከኃጢአት ወይም ከበደል ነጻ መሆን እና ቅድስና የተባሉትን ቃላት ትርጉም መረዳት ነው። ከኃጢአት ወይም ከበደል ነጻ መሆን የሚባለው እንግዲህ ብዙዎቻችሁ ሰምታችሁ ታውቃላችሁ፣ ጀስቲፊኬሽን የሚባለው ነው። ቅድስና ደግሞ ሳንክቲፊኬሽን የሚባለው ነው። እንግዲህ ይህ አስደናቂ ልምምድ በክርስቲያን ህይወት ውስጥ የሚከሰተው ጽድቅ በሃይማኖት ምን ማለት እንደሆነ ስንረዳ ነው ወገኖቼ። ቀደም ብዬ እንደገለጽኩት ጽድቅ በሃይማኖትን ስንዘረዝረው በውስጡ ሁለት ነገሮች ይገኛሉ። አንደኛው ከኃጢአት ወይ ከበደል ነጻ መሆን ሲሆን፣ ሁለተኛው ደግሞ ቅድስና ነው። እኔና እናንተ ጌታ ኢየሱስን እንደ ግል አዳኛችን አድርገን ስንቀበል፣ ዳግም ስንወለድ፣ ከዚያም በመንፈሱ ስንጠመቅ፣ ይህ ማለት ደግሞ የክርስቶስ መንፈስ ወይንም መንፈስ ቅዱስ በውስጣችን መኖር ሲጀምር፣ የተለመደው በአዲሱና በአሮጌው ሰው መካከል ትልቅ ትግል ይጀምራል። ወገኖቼ ይህ ውጊያ ይህ ትግል የከረረ ትግል ነው። የሚያቆም ውጊያ አይደለም ወገኖቼ። አብሮን የተፈጠረው ሰው ከአዲስ ከወጣው ከመጣው ሰው ጋር አብሮ መኖር አይችልም። ቀንና ሌት ሲዋጋ ይኖራል። እኔና እናንተ እግዚአብሔርን በምንፈልግበት ጊዜ እና በውስጣችን ካለው ብዙ ዓመት አብሮን ከኖረው ከንቱ ልማዶቻችንና ከኃጢአት ኃይል ለመላቀቅ ከንቱ የሆነ ትግል በምናደርግበት ጊዜ ያኔ ብቻ ነው የነዚህ የሁለት ከኃጢአት ነጻ መሆን እና ቅድስና የሚባሉት ቋንቋዎችን ሐሳብ መጨበጥ የምንችለው። ከኃጢአት ወይ ከበደል ነጻ መሆን ማለት እግዚአብሔር ወደ ጌታ የተመለሰውን ኃጢአተኛ አማኙን ከበደለኝነት ስሜትና ከኃጢአት ቅጣት ነጻ አውጥቶ በክርስቶስ ጽድቅ ወይም ፍጹም መታዘዝ ይሸፍነዋል ማለት ነው። ይህንን እያሰብኩኝ በእውነት እንዴት አድርጌ እንደማቀርበው እያሰብኩ ሳል ይህ ጥቅስ ይህ ታሪክ ወደ እኔ መጣ። በዮሐንስ 8:1 ከ1 እስከ 11 ያለው ላይ የሚገኘው የአመንዝራዋ ሴት ታሪክ ነው። ይቺን አመንዝራ ሴት የዘመኑ የኦሪት ሕግ መምህራንና ፈሪሳውያን ይዘው በጌታ ኢየሱስ ፊት አቀረቧት፣ በሕዝቡም ፊት አቆሟት። ጌታ ኢየሱስንም እንዲህ ሲሉ ጠየቁት፣ መምህር ሆይ ይቺ ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉትን ሴቶች በድንጋይ እንዲወገሩ በሕጉ አዞናል፣ አንተስ ምን ትላለህ አሉት። አሁን ልክ ነው፣ ምንም እንኳን እነዚህ ፈሪሳውያን ይህን ጥያቄ ለጌታ ኢየሱስ የሚያቀርቡበት ምክንያቱ በተንኮል ቢሆንም ጥያቄው ትክክለኛ ጥያቄ ነበረ። ፍርዱንም ሊሰጥ የሚችለው በቅን የሚፈርደው ለሚፈርደው ዳኛ ነበረ ይህን ጥያቄ የሰነዘሩት። አዎ ሮሜ 6:23 የኃጢአት ዋጋ ሞት ነው ይላል። ሕዝቅኤልም 18:20 ላይ ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። በሕጉ መሠረት ይቺ ሴት ልትወገር ተወግራም ልትሞት የሞት ቅጣት እየጠበቃት ነው። የኃጢአቷን ሐፍረት ተከናንባ በጌታ ኢየሱስ ፊት ቀረበች። ያ መንዝራነቷ ሐፍረት አንገቷን አስደፍቷት በከሳሾቿ ፊት ሊገሏት ነፍሷን ሊያወጧት በተዘጋጁባት ፊት ቆመች። ቁጥር 7ን سنመለከት በጥያቄ ወተወቱት ይላል ጌታ ኢየሱስን። መምህሮይ ምን ትላለህ? ኃጢአተኛዋን በመጽሐፉ በሕጉ መሰረት ዝም አትላትም በማለት አጣደፉት። አመንዝራለች ልትኖር አይገባትም እያሉት ነበር። ከዚያስ ጌታ ኢየሱስ መልስ ለመስጠት ወደ ታች ጎንበስ ብሎ በጣቱ ምድር ላይ ይጽፍ ጀመር። ከናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ይወርውርባት አላቸው። ይህን እንደሰሙ የዝቻ መንዝራ ከሳሶች አንድ ባንድ ጥለውት ሄዱ። አሁን ጌታ ኢየሱስና ይቻ መንዝራ ሴት ብቻ ቀሩ። አቤት ምንኛ ያስፈራል ለኃጢአተኛ በፍርድ ዙፋን ፊት መቆም። የዝችን አመንዝራ ሴት ስሜት ለመግለጥ ቢያቅተኝም በመንቀጥቀጥና በፍርሃት አንገቷን ደፍታ ፍርዷን በመጠባበቅ ላይ እንዳለች ይታየኛል። ነገር ግን ጌታ ኢየሱስ ከተደፋበት ቀና ብሎ አንቺ ሴት አላት፣ ከሳሾችሽ የታሉ? የፈረደብሽ የለምን አላት። እሷም መልሳ ጌታ ሆይ አንድም የለም አለች። ጌታ ኢየሱስም መልሶ እንግዲያውስ እኔም አልፈርድብሽም በሂጂ፣ ከእንግዲህ ግን ኃጢአት አትስሪ አላት። ሃሌሉያ ወገኖቼ። እንግዲህ በዚች በአመንዝራ ህይወት ጌታ ኢየሱስ ያደረገውን ሁለት ነገሮች እንመልከት። አንደኛ የሚገባትን ቅጣት አነሳላት፣ ሞት ሲገባት ህይወትን ሰጣት። ሁለተኛ የማይገባትን ህይወት እንድትቀጥል አደረገ። እንግዲያውስ እኔም አልፈርድብሽም አላት። እንግዲህ የኃጢአት ዋጋ ሞት ነው ከተባለ ይቺ ሴት በትክክል መሞት ነበረባት። እኔና እናንተም እንደዚሁ ነን። መሞት ሲገባን ሌላ ሰው በእኛ ፋንታ ሞተልን። ያ ሰው ጌታ ኢየሱስ ነው። በእኔ ኃጢአት ፋንታ ሞቴን እሱ ሞተልኝ፣ የሚገባኝን ቅጣት እርሱ ወሰደልኝ፣ እኔም በነጻ ተለቀቅኩ። ሃሌሉያ። ይህ ነው እንግዲህ ወገኖቼ የክርስቶስ ጽድቃችን ልምምድ ለኔና ለእናንተ። የእግዚአብሔር ይቅርታ ፍጹም የተሟላ ነው ወገኖቼ። እሱም እንደዚህ ይላል ዕብራውያን 10 17 ላይ ጳውሎስ ኃጢአታቸውንና አመጻቸውን ደግሜ አላስብም ይላል። ወገኖቼ ዳዊት በመዝሙሩ መዝሙር 103 12 ላይ ምስራቅ ከምዕራብ እንደሚርቅ እንደዚሁ ኃጢአታችን ከኛ ራቀ ይላል። አዎ ሁላችንም የዳዊትን የምንዝርና ኃጢአት እናውቃለን። የክርስቶስን ጽድቅ የተለማመደው ዳዊት የተናገረውን ልብ እንበል። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ ይላል። እግዚአብሔር የተመሰገነ ይሁን። ታዲያ ኃጢአታችን ከተሰረየልንስ በኋላ ምን ጋራንቲ ያለን ወገኖቼ? ደግመንስ እንዴት ነው ኃጢአት መስራት የምናቆመው? ይህ ጥያቄ የብዙዎቻችን ጥያቄ ይመስለኛል። ነገር ግን ወገኖቼ ዛሬ የምንማረው ዛሬ የተማርነው ከዚች ከአመንዝራዋ ሴት ሕይወት ይህንን ነው። ጌታ ኢየሱስ ሂጂ፣ እኔም አልፈርድብሽም፣ ከእንግዲህ ግን ኃጢአትን አትስሪ አላት። የዚች የአመንዝራ ሴት ሕይወት ተለወጠ። ኃጢአቷና በደሏ ሁሉ በክርስቶስ ይቅርታ ተሻረላት። አዲስ ህይወት ጀመረች። ወገኖቼ በፍቅሩ ጉልበት የኖረችውን ህይወት ከመናገሪ በፊት ወደሚቀጥለው ነጥቤ እንመለስ። ቅድስና እንግዲህ ይህ የጽድቅ በሃይማኖት ወይንም ክርስቶስ ጽድቅ ሁለት አንደኛው ክፍል ከኃጢአት ወይ ከበደል ነጻ መሆን ሲሆን ሁለተኛው ደግሞ ምንድነው ብለናል? ቅድስና ነው ብለናል። እንዴት ነው ከዛ በኋላ ወደ ቅድስና የሄደችው? ወደ ቅድስና ህይወት የሄደችው? በመጀመሪያ ቅድስና የሚለው የመጽሐፍ ቅዱስ እውነት ኢየሱስ እኛን ከኃጢአት ነጻ በማድረግ የርሱን ጽድቅ ለኛ መስጠት ብቻ ሳይሆን የክርስትናን ህይወት በየዕለቱ መኖር እንድንችል የርሱ ጽድቅ በእኛ ውስጥ ሆኖ እንዲሰራ ያደርጋል ማለት ነው። ሃሌሉያ። ክርስቶስ ኃጢአትን ይቅር የሚል አዳኝ ብቻ አይደለም ወገኖቼ፣ ኃጢአትን ከህይወታችን የሚያስወግድም አዳኝ ነው። ይህ እውን የሚሆነው ደግሞ ጌታ ኢየሱስን የርሱን የታዛዥነት ህይወት በእኛ ህይወት ውስጥ እንዲኖር በምንፈቅድለት ጊዜ ብቻ ነው። ቅድም እንደተናገርኩት መጽደቅ ወገኖቼ ለኃጢአት መስራት ላይሰንስ እንዳልሆነ ልነግራችሁ እወዳለሁኝ። የዚችን የአመንዝራ ሴት ህይወት ከዚያ ቀጥሎ የኖረችውን ህይወት እስቲ እንመልከት። በማቴዎስ 26 እና በማርቆስ 14 ላይ ያለውን ታሪክ ስንመለከት በዚያ በለምጻሙ በስምዖን ቤት ጌታ ኢየሱስ በገባ ጊዜ ይቺ ሴት መጣ ያንን ውድ ሸቶ አምጥታ እንዴት በራሱ ላይ እንዳፈሰሰችው እናውቃለን። በዚያም ፍቅሯን እንዴት እንደገለጸችለት እናያለን። ይቺ ሴት ምንድን ነው ክርስቶስን አብልጣ እንድትወድ ያደረጋት? ሴት ብዙ ተትቶላታልና ብዙ ወዳለች። ወገኖቼ መጽደቃችንን በደንብ ማስተዋላችን መቀደስና በቅድስና በመሰጠት ለጌታ ለመኖር ምን ያህል አቅም እንደሚሆንልን ከዚች ከአመንዝራ ሴት ታሪክ እናያለን። የጌታ ኢየሱስ ፍቅር የተለወጠ ህይወትን ሰጣት። ብዙ ይቅርታ ተብላለችና ቅድስና ማለት ይህ ነው። በፍቅሩ ጉልበት የኖረችው ህይወት ለርሱ በመገዛት ለርሱ በመሰጠት ያ ነው ቅድስና። አያችሁ ይቺ ሴት ጥሩ ስም ያልነበራት ማርያም ዛሬ ግን የመስቀሉ ፍቅር ሻምፒዮን ለመሆን በቃች። በመጨረሻ ይቺ መንዘራ ሴት ህይወቷ ተለውጦ የመጀመሪያው የትንሣኤው ብስራት አብሳሪ ሆነች። ወንጌል በተሰበከ ቦታ ሁሉ ስሟ እንደተጠቀሰ ይኖራል። ሃሌሉያ። ወገኖቼ ትናንትና እንደተነጋገርነው በመንፈስ ቅዱስ ጥምቀት አማካኝነት ነው ክርስቶስ በአማኝ ህይወት ውስጥ የሚኖረው። እኔም አብን ለምናለሁ አለ ጌታ ኢየሱስ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ ይላል ዮሐንስ 14 ከ16 እስከ 18። ወገኖቼ ያ ኢየሱስ በእያንዳንዱ ክርስቲያን ውስጥ የመታዘዝ ህይወትን መኖር ይፈልጋል። እኛ የምንታገልበት ነገር አይደለም ወገኖቼ። የምንታዘዘው እራሳችን አውቀን አይደለም፣ በዲተርሚኔሽንም አይደለም። ነገር ግን ጌታ ኢየሱስን በውስጣችን እንዲኖር በመፍቀድ ነው። በምንፈተንበት ጊዜ ወገኖቼ ወደ እርሱ ዞር ብለን የእርሱ መታዘዝ በሕይወታችን እንዲገለጽ ልንጠይቀው ይፈልግብናል። በዚህ መልኩ ነው አንድ ክርስቲያን የክርስቶስን የቅድስና ሕይወት የሚለማመደው። እንግዲህ ወገኖቼ እኔና እናንተ በየዕለቱ ይሄ አሮጌ ሰውና ይሄ አዲሱ ሰው አብረው ለመኖር በሚታገሉበት ጊዜ በፈተና ተጋፍጠን ከፊት ለፊታችን ፈተና ቆሞብን እኔና እናንተ ለመዋጋት በምንነሳበት ጊዜ ወገኖቼ መውደቃችን አይቀርም። ነገር ግን ያለው መፍትሄ ምንድነው? ወደ እርሱ ዞር ብለን የጌታ ኢየሱስን የመታዘዝ ህይወት በህይወታችን እንዲገለጽ በመጠየቅ ብቻ ነው። መንፈስ ቅዱስ ብለን እስቲ እንጠይቀው። ያንተ ጽድቅ የኔ ጽድቅ ይሁንልን እንበለው። ወገኖቼ ከጥቂት አመታት በፊት ይህንን መጽሐፍ ሳነብ በህይወቴ ያደረኩት ተሞክሮ ቢኖር ይሄ ነው። ስለናንተ አላውቅም፣ ነገር ግን ልብ ብላችሁ እንደሆነ ለምሳሌ ይቅርታ ያደረጋችሁለት ሰው ብዙ የበደላችሁ ብዙ ያሳዘናችሁ ነገር ግን የእግዚአብሔር ጸጋ ረድቷችሁ ይቅር ያላችሁት ሰው አንዳንድ ጊዜ ስታዩት ያ የድሮ ይቅር አለማለታችሁ ተመልሶ አይመጣባችሁ። ይህንን መጽሐፍ ካነበብኩ በኋላ ግን የዚህንም መጽሐፍ ደራሲ ሲሰብክ ከሰማሁበት ጊዜ ጀምሮ ግን ወገኖቼ የኔም ህይወት መለወጥን አምጥቷል። ይሄ መጽሐፍ እንደሚናገረው ወዲያውኑ ወደ መንፈስ ቅዱስን ጋብዙት ይላል። ያንተ ይቅርታ የኔ ይቅርታ ይሁንልኝ እስቲ በሉት። ይህ ነገር ለኔ ሰርቶልኛል። ወዲያውኑ ጌታ ኢየሱስ ያንን እንደገና የረሳሁትን ነገር ሊያመጣብኝ የሚሞክረውን ነገር ሲያሸንፍ አይቻለሁ። ለምሳሌ ስትበሳጩ፣ ለመሳደብ ለመቆጣት ስትነሱ ፊታችሁን ወደ ጌታ አዞራችሁ መንፈስ ቅዱስ ያንተ ትዕግስት የኔ ትዕግስት ይሁንልኝ ስትሉት ያ ለቁጣ የተነሳ ነፍስ ወዲያውኑ ጋብ ሲል ታዩታላችሁ። እንግዲህ ለኔ ሰርቶልኛል፣ ለእናንተም ይሰራል ብዬ አምናለሁ። የኛ ትግል፣ የኛ ይቅርታ ለማለት መነሳት፣ የኛ ቁጣን ለማብረድ መነሳት ወገኖቼ አይሰራም። ዛሬ ቢሰራ ነገ አይሰራም። ዛሬ ሰርቶልን ከሆነ ነገ ወድቀን እናገኘዋለን። ይህ የህይወታችን ተሞክሮ ነው። ነገር ግን የክርስቶስን ጽድቅ በህይወታችን በመጥራት ራሶቻችንን፣ ልባችንን፣ ፊታችንን ወደ ጌታ ስንመልስ ግን እግዚአብሔር ስለኛ ይዋጋል። የሱ ይቅርታ ማድረግ፣ የሱ ይቅርባይነት የኔ ይቅርባይነት ይሆናል። የሱ የጽድቅ አመለካከት የኔ የጽድቅ አመለካከት ይሆንልኛል። ክፉ አይነት አስተሳሰብ ሲመጣባችሁ መንፈስ ቅዱስ የጽድቅ አመለካከትን በኔ ላይ አድርግ ስትሉት፣ ስትጋብዙት የክርስቶስ አመለካከት በእኛ ላይ ይሆናል። እስቲ ሞክሩት ወገኖቼ። ሮሜ 8 ከ3 እና 4 ምን ይላል? ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአት ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። አስተውሉ፣ ይህ ጥቅስ እያለ ያለው የህግ ትእዛዝ ይፈጸም ዘንድ ህግ የሚጠይቀው ጽድቅ ማለት ነው። በእኛ በውስጣችን መሟላት አለበት። እኛ በምናደርገው አይደለም ይላል። ኢየሱስ የራሱን ጽድቅ በእኛ ህይወት በየቀኑ እንዲኖር መፍቀድን ስንማር ያኔ ፍጹም ደስታን በህይወታችን እንለማመዳለን። የክርስቶስ ከኃጢአት ነጻ አውጪ ጽድቅ እና ቀዳሽ ጽድቅ ለመዳን እንዲሁም እግዚአብሔርን ለማክበር ብቻኛ ተስፋችን ነው። ቆላሲያስ 1:27 ላይ ለነርሱም እግዚአብሔር በአህዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስተውቅ ወደደ ይላል። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ሃሌሉያ። ክርስቲያን በሚፈተንበት ጊዜ ከዚህ ነጻ ለመውጣት ወደ ኢየሱስ ብቻ ነው መመልከት ያለበት። ዕብራውያን 12 ካንደ እስከ 2 ምን ይላል? እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። እነዚህ በመጀመሪያዎቹ 3 ቀናት በዚህ ጥናት ውስጥ የተገለጹት 3 ልምምዶች በጣም አስደናቂና ከዚህ ዓለም ካሉ ከማናቸውም ነገር በላይ ህይወትን የሚለውጡ ናቸው ወገኖቼ። ኢየሱስ ሲመለስ ጌታ ኢየሱስ ሲመለስ እርሱን ለመገናኘት ለተዘጋጁ ሰዎች በጣም አስፈላጊ ልምምዶች ናቸው። እስቲ እነዚህን 3ቱን በህይወታችሁ በሙላት እንድትለማመዷቸው ጸሎታችን ይሁን። እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እናመሰግናለን ጌታ ሆይ ዛሬም ጌታ ሆይ የልፋትን ኑሮ እንድንተው ይህንን ቃል ወደኛ ስላመጣህልን ቃልህን ልከህ ነጻ ልታወጣን ስለሆነ እናከብራለን። በእውነት ጌታ ሆይ ስንት ጊዜ በትግል ኖርን፣ ስንት ጊዜ ጌታ ሆይ ተዋጋን። አባት ሆይ እንግዲህ ከዚህ በኋላ ያለው ህይወታችን ባንተ ጸጋ ጌታ ሆይ ወደ አንተ መመልከት የሚችል ህይወት እንድትሰጠን፣ ወደ አንተ መዞር የሚችል ህይወት እንድትሰጠን በጌታ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ለምን ጸልይላቸው ሰዎች ሁሉ በጌታ በኢየሱስ ክርስቶስ ስም ይህን ቅዱስ መንፈስህን እንድታወርድልን እንጸልያለሁ፣ እንድታጠምቀን እንጸልያለሁ። ክብር ሁሉ ላንተ ይሁን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሜን።